Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ነሐሴ 9 2013 ዓ.ም ምረት መርሃ ግብር ጀምሯል። የምሽቱ አስተናጋጃችሁ ኤደን ገረሙ ከአቀናባሪያችን ኤልያስ አስማረ ጋር በመሆን በሳምንቱ እስከተጀመረ ጥንቅሮቻችን መካከል ተክማችሁ ብትሰማቸው ያነቃቃሉ ያልናቸውን ሁለት እንግዶች መርጠን ይዘንላችኋል። የሙዚቃ ጥንቅርም ይኖረናል። አብራችሁ እንድታመሹ እንጋብዛለን። ተደመጡትና ለዛሬ በዋናነት በመጀመሪያ ያዝናቸው እንግዳችን ዶክተር ኤሚ አሰግድ ይባላሉ። ዶክተር ኤሚ አሰግድ ገና በልጅነት እድሜያቸው ወደ ቤልጅየም በመጓዝ በውጭ ሀገር ያደጉ ኢትዮጵያዊት ምሁር ናቸው። ከ28 ዓመት በላይም የተባበሩት መንግስታት ድርጅት ተቋማትና የአውሮፓ ህብረትን ጨምሮ ለተለያዩ ዓለም አቀፍ ድርጅቶች የአመራር ክህሎትን ሲያሰለጥኑ ቆይቷል። ከዚህ ቀደምም በጋቢና በመሰናዶ ላይ እንግዳ የነበሩ ሲሆን 3 መጽሐፍቶችን ጨምሮ የተለያዩ ጥናታዊ ጽሑፎችን አሳትመዋል። በቅርቡም አራተኛ መጽሐፋቸው Leading with Heart ወይም በድርድፍ ትርጉሙ ከልብ መምራት የተሰኘ መጽሐፍ አሳትመዋል። ጸሐፉ የዶክተር የኔ አሰግድ ከአመታት በፊት ጥናታቸውን ሲሰሩ ካነጋገሯቸው ታዋቂ የአፍሪካ መሪዎች የቀሰሙትና በግላቸው ያዩትን የህይወት ክህሎትና የአመራር ልህቀትን የሚያስረዳ ነው። ከዶክተር የኔ አሰግድ ጋር ቆይታ አድርጌ ነበር። ዶክተር የኔ አሰግድ መጽሐፉን ለመጻፍ ምን እንዳነሳሳቸው ከሚያስረዱበት ውይይታችን ይጀምራል።
ይህ መጽሐፍ ከሌላው ስራዬ ጋር የተያያዘ ነው። የዶክትሬት ሪሰርች በምሰራበት ጊዜ ማወቅ የምፈልገው ምንድን ነበር? ትልቁ ጥያቄ የነበረ የአመራር ችሎታ አንድ ሰው ሲፈጠር አብሮት ነው የሚፈጠረው ወይስ መማር ይቻላል? ያንን የአመራር ችሎታ ደግሞ መማር ከተቻለ እንዴት ነው አንድ ሰው የአመራር ችሎታውን ማዳበር የሚችለው ብዬ እዛ ላይ ብዙ ጊዜ አሳልፌያለሁ። እና ዶክትሬቴን ሰርቼ ስጨርስ ትልቁ ችግሬ ምንድን ነበር? ማሳጠር ነበረ። እና ቢያንስ ወደ 700 ገጽ ደረሰ። እና አሁን ግን ሳስበው ኦኬ፣ ለምንድን ነው እንደዛ የረዘመው? እንደዛ የረዘመበት ምክንያት ምንድን ነው? እኔ ያጠናኋቸው ሰዎች በዓለም ላይ መሪ የነበሩ ስማቸውን በኋላ መጥቀስ እችላለሁ። እነዚህን ሰዎች ከነሱ የተማርኩት ብዙ ነበር። ስለዚህ የትኛውን ትቼ የትኛውን አቅርቤ የሚለው ጥያቄ ስለነበረብኝ ነው። ካለቀ በኋላ ግን ምን አልኩኝ? ይሄ ነገር ግን ለሌላም ሰው እንዲያገለግል ከተፈለገ ባጭሩ እንደገና መቅረብ አለበት። ባጭሩ ሲባል ከመቶ ገጽ ባነሰ መጽሐፍ በቀላል ቋንቋ መቅረብ አለበት። ማንኛውም ሰው ይህን መጽሐፍ አንስቶ አንብቦ ያገኘሁትን ትምህርት ማግኘት እንዲችል፣ ወላያ ሰው አለቃ ቢሆን አለቃ ባይሆን መሪ ቢሆን የራሱን ህይወት ብቻ የሚመራም ሰው ቢሆን ይችን መጽሐፍ ግን አንብቦ ከነዛ መሪዎች ከነዛ በዓለም ደረጃ ያሉ መሪዎች የተማርኩትን ማስተላለፍ ስለፈለኩ ነው ይህ መጽሐፍ ከዛ ነው የመጣው።
እሺ ዶክተር፣ እንግዲህ በድጋሚ በጣም አመሰግናለሁ። እስቲ ጥቂት ስለ ጥናቱ ይዘት ያስረዱን። ጥናቱ ምን ላይ ነበር የተሰራው?
በፈረንጅ አቆጣጠር በ2010 ነበር የጥናቱ የፒኤችዲው ታይትል። የአፍሪካ አመራር ችሎታ ከአፍሪካን መሪዎች አይን፣ እነዚህ መሪዎች ደግሞ እውነት እንደው ለእኔ ተስፋ የሚሰጡ መሪዎች ማን ናቸው? እነዚህ ተስፋ የሚሰጡ መሪዎች አፍሪካን መሪዎች በመንግስት ብቻ ሳይሆን በተባበሩት መንግስታትም ቢሆን አርቲስቶችም ቢሆኑ ኦፒኒየን ሊደርስ መሪዎች ባሉበት ስፍራ ድርጅትም ሆነ ከተማም ሆነ በዓለም የታወቁ ዘፋኞች፣ በዓለም የታወቁ ጸሐፊዎች፣ አክቲቪስት የሆኑ ሰዎችን ያናገርኩት ለዚህ ጥናት እና ለእነሱ የነበረኝ ትልቁ ጥያቄ ምንድን ነበር? ለወደፊት ትውልድ አንድ ስለ ሊደርሽፕ መልእክት ቢኖራቸው ያ መልእክት ምንድን ነው? ወይም ደግሞ ምንድን ነው አመራር ችሎታችን ላይ ማድረግና መጨመር ያለብን አገሮቻችንን ለማበልጸግ እንድንችል የሚለው ጥያቄ ነው። ራሳችንን ማሻሻል እንድንችል በአለም ደረጃ መወዳደር እንድንችል ምንድነው የሚለው ጥያቄ ላይ ነው በዛ ዙሪያ ላይ ተነጋገርነው።
የጥናቱ ውጤትና ግኝትስ ምን ይመስላል?
ከዚህ ጥናት ያገኘሁት ምንድነው? አንደኛ እርግጥ አንድ ሰው ሲወለድ እንዲሁ አንዳንዱ ዝም ብሎ የሙዚቃ ስጦታ ሊኖረው ይችላል ወይ የጨዋታ ስጦታ ሊኖረው ይችላል። እርግጥ ያመራር ችሎታ ስጦታ ሊኖረን ይችላል። ሆኖም ግን አመራር ችሎታ ማንም ሰው ሊማር ይችላል ለውን ደግሞ ማዳበር ይችላል። መሪነት ደግሞ የሚጀምረው መቼ ነው? የራሳችንን ህይወት መምራት ስንጀምር ነው። መሪነት ማለት አለቃ መሆን ብቻ አይደለም፣ የመንግስት ሹም መሆን ብቻ አይደለም። መሪነት የሚጀምረው የራሳችንን ህይወት አስተውለን እኔ ዛሬ ወዴት ነው የሚሄደው? በዛሬ ቀን ምን ምንድን ነው ማድረግ የምፈልገው? የአሁኑ አመት ምንድን ነው በፈጸም የምፈልገው? በህይወቴ ምንድን ነው ማድረግ የምፈልገው የሚለውትን ጥያቄዎች ስናዳብር የራሳችንን ህይወት እየመራን እንሄዳለን። የምናደርጋቸውን ምርጫዎች ደግሞ በኃላፊነት ውጤቱን መቀበል መቻል አለብን። እያንዳንዱ ነገር በህይወታችን የምናረገው፣ የምንበላው፣ የምንጠጣው፣ የምንናገረው፣ የማንናገረው ሁሉ መጨረሻ ላይ ይደመራል። ሁሉም ህይወታችን ላይ ዳና ትቶ ያልፋል።
ዶክተር እንግዲህ እርሶ የአሁኑን የደቡብ አፍሪካውን ፕሬዝዳንት ሲሪል ራማፎሳን ጨምሮ የቀድሞውን የተባበሩት መንግስታት ዋና ጸሐፊ ኮፊ አናንና ሌሎችን በተለያዩ ሀገራት በተለያየ አይነት የአመራር ደረጃ ላይ ያሉ ሰዎችን አነጋግረው ነው የአሁኑን መጽሐፍ ይሄንን ሊዲንግ ዊዝ ሀርት ወይም ከልብ መምራትን የጻፉትና እነዚህን አመራሮች ባገኙዋቸው ወቅት የሚያመሳሰላቸው ነገሮች ምን ነበር የተገነዘቡት እርሶ?
ምንድነው አሁን እዚህ መጽሐፍ ውስጥ ያለው ምንድነው? ሁሉም አይነት ነገር ምንድነው ያላችሁ ቢባል እነዚህ ነጥቦች ናቸው። አንደኛ የማዳመጥ ችሎታ፣ ከማውራታቸው በፊት የሚያዳምጡት ጊዜ ይበልጣል። ስለዚህ አንድ ሰው መሪ ሲሆን መጀመሪያ ማዳመጥ፣ በቃ ማዳመጥ። ደግሞ ማዳመጥ ማለት ሌላው ሲያወራ እኛ መልሳችንን ማዘጋጀት አይደለም፣ የእውነት ማዳመጥ። ይሄ ሰው ምን ሊለኝ ምን ልትለኝ ነው የምትሞክረው? ሁለተኛው ሌላ ደግሞ ምንድን ነበር? ሁሉም በጣም ደጎች ሰዎች ናቸው። በእውነት ለሰው ያዝናሉ፣ ለሰው ያስባሉ። ለሀገሬ ሆነ ለዓለም ሆነ ማቅረብ እችላለሁ፣ በምን አይነት መንገድ ማገልገል እችላለሁ ብለን የምንጠይቀው ጥያቄ ሲመጣ ነው። ሌላ ነገር ደግሞ የተማርኩት ምንድን ነው? እነዚህ ሰዎች ሰውን አያንቋሽሹም። አንድን ሰው ለመቆጣት ወይ ለማንቋሸሽ ወይ ለማሳፈር በተአምር እንደዚህ አይነት ነገር አያደርጉም። አንድ ሰው ጥፋት አጥፍቶም ከሆነ ቁጣም የሚያስፈልግ ከሆነ እንደው በምንም ምክንያት ሰው ፊት አይናገሩም። ማንንም በር ዘግተው ነው የሚናገሩት። ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰው የሆነን ክትክት ለማድረግ አይደል። እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች ራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጧት እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል፣ ግማሹ በጸሎት ላይ ሊሆን ይችላል። መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ነው ጽሞና ጊዜ አላቸው። እና እነዚህ ነገሮች ናቸው ከሁሉም ጋር ያየሁት። እርግጥ እያንዳንዱ ያው በየራሳቸው ህይወት በየራሳቸው ስራ መሪዎች ናቸው ማለት አሁን በተባበሩት መንግስታት ላይ ፎርመር ሴክሬታሪ ጀነራል የነበሩት ኮፊ አናን እርግጥ የተባበሩት መንግስታት ስራ ላይ ነበሩ። አመራር ችሎታቸው አይደለም ግን ሌላ አሁን በዓለም የታወቀ ዩሱ ንዱር ያው እንደምታውቁ ነው የሴኔጋል የታወቀ በዓለም የታወቀ ሙዚቀኛ ነው። በሴኔጋል ሀገር ውስጥ እንደዚህ አይነትም ሰው በሙዚቀኛነቱ መሪ ነው።
የአፍሪካውያን የአመራር ክህሎት ወይም የአፍሪካውያን የአመራር ዘይቤ ከሌላው ዓለም በምን ይለያል?
ያው አመራር አመራር ነው። የአመራር ችሎታ የአመራር ችሎታ ነው። ምንም ከየትም ሀገር ብንሆን የምንም ጾታ ብንሆንም አመራር ችሎታ አመራር ችሎታ ነው። ግን ጠለቅ ብለን ካየነው አፍሪካን ላይ ምንድን ነው የሚለየን ብንል እንደው ትህትና ይለየናል። እኔ እንደሚመስለኝ አፍሪካ ውስጥ መሪዎቻችን ትህትና አላቸው። እዛ ግን ከዛ ውጭ ግን ብዙ የሚለየን ነገር የለም። አንዳንዴ ግን ይሄ ትህትና የአመራር ችሎታቸውን ወይ ደግሞ ቁርጥ ያለ ውሳኔ የመወሰን ችሎታቸውን ሊያዳክምባቸው ይችላል። ይሄ ነው እንግዲህ ብዬ የማስበው።
በመጽሐፉ በተለያዩ ቦታዎች ላይ የሴት አያቶችን አንስተዋልና እንደውም ሀገር በቀል ዕውቀትን መቀበልም አብሮ ተነስተዋልና እሳቸው በተደጋጋሚ የተነሱት ከምን አንጻር ነው? ካመራር ጋር ምን ያያይዛቸዋል?
አቴ አልማዝ ኃይለማርያም ይባላሉ። እሳቸው የኔ አያት ስለነበሩ እድለኛ ነኝ። ለምን? ከአያቴ ጥላ ስር ነው ያደግኩት። ወደ ውጭ እስክንሄድ ድረስ እስከ 8-9 ዓመት ሲሆን ድረስ ኦልሞስት 24 ሰዓት አብረን ያሳለፍ ነው። ሁሌ ከእሷ ስር አልጠፋም። እና እሷ ላይ ማየው ምንድነው? ሰውን ስታነጋግር በደግ አይን ነው የምታነጋግረው። ድምጿ አይከብድም። ትልቅ ባለስልጣን ሰው ቢሆን፣ መንገድ ላይ የኔ ቢጤ ቢሆን፣ መንገድ ላይ ባለሱቅ በደረቴ ቢሆን፣ ሁሉንም ሰው እንደ ንጉስ ነው የምትቀበለው። እንደ ንጉስ እንደ ንግስት ነው የምትቀበለው። ማንም ሰው ማንንም ተናግሮ አያውቅም። ሰው የሚከበረው ደግሞ የቤቱ ባለቤት ልጆች ስለሆኑ ሳይሆን በስራችን በእድሜያችን ሁሉንም ሰው ጋሼ እትዬ ብለን ያደግነው። እና የመጣው ከየት ነው? ከአያቴ ነው የመጣው። እንደ ሰውነቱ ነበር የምትቀበለው እያንዳንዱን ሰው። እርግጥ እንደ ንጉስ እንደ ንግስት ብታከብረውም ሰው መሆኑንም እያስተዋለች ነው። ሰው ስለሆነ ደግሞ መሳሳት እንደሚችልም እያስተዋለች ነው። ያ ሰውም ደግሞ ከተሳሳተ ይቅር እያለች ነው።
እሺ፣ በመጽሐፉ ላይ ከተጠቀሱ ሰዎች መካከል የቀድሞው የቡርኪና ፋሶ ፕሬዝዳንትና የነጻነት ታጋይ ተብለው የሚጠቀሱት የቶማስ ሳንካራ ወዳጅ የሆኑት ባለስልጣን ሴት አንዷ ናቸው። እዛ ላይ እሳቸው ከቶማስ ሳንካራ ጋር አብሮ በሰሩበት ጊዜ ያስተዋሉትን ነገር እርሱ ጽፎታል እና እስቲ ጥቂት ስለዚህ ነገር አጫውቱኝ።
እንግዲህ እሳቸው የሚባሉት ማዳም ጆዜፊን ወድራጎ ነው የሚባሉት። እሳቸውም ሳገኛቸው በኋላ ደግሞ ለብዙ አመት ነው የማውቃቸው። ቶማስ ሳንካራ እና የነበሩት እንዳለ ካቢኔቱ እንዳለ በተገደለበት ሰዓት እሳቸው ያልተገደሉበት ምክንያት ለምንድን ነው? ሌላ ስብሰባ ነበራቸው ሌላ ቦታ እና እዛ ስብሰባ ላይ ስላልተገኙ ብቻ ነው በህይወት ያሉት እስካሁን። ስለዚህ ከዛ ነው የሚጀምረው። ፕሬዚደንት ሳንካራ ሲገደሉ 37 አመታቸው ነው። የተገደሉበትን ምክንያት ለምንድን ነው? ብዙ ነገር አንቀሳቀሱ። አሁን ምን ይሉ ነበረ? እኛ ቡርኪና ፋሶ ደሃ ሀገር ናት፣ መርሴዲስ ለሚኒስቴር አይቻልም፣ ሁላችንም ባለን በቤት መኪናና በብስክሌት ነው የምንሄደው ብሎ አወጁ። በጣም ለህዝቡ ያስቡ ነበር። ከዛ ሚኒስቴሮቹ ምን ይሏቸው ነበረ? የሆነ ፕሮግራም ወይ በሚጻፉ ጊዜ ኦኬ እንሂድ ይሉና ገበያ ጋር ይሄዱና ገበያ ላይ ካሉት ሴቶች ጋር እዛ የሚሸጡት ቁሳቁስ ከሚሸጡት ጋር እሺ አስረዷቸው፣ እነሱ ከገባቸው ይሆናል፣ ካልገባቸው ደግሞ ተመልሳችሁ እንደገና ትጽፋላችሁ ይሏቸው ነበር። ያው ተገደሉ። እና ማዳም ጆዜፊን ወድራጎ የዛሬ 3-4 አመት ይሆናል። በዛን ጊዜ ደግሞ የፍትህ ሚኒስቴር ሆነው ነበረ ማዳም ወድራጎ። ስንገናኝ ዞሮ ዞሮ ይኸው ከ30 አመት በኋላ ፍትህ ሚኒስቴር ሆኜ ተመልሼ መጣሁ ሀገሬ። መጀመሪያ ደግሞ የተሰጠኝ ፋይል የፕሬዚዳንቴን የወል መቃብር ማስከፈትና የሚያስፈልገውን ምርመራ የማድረግ ነው። ሲነግሩኝ ምንድን ነው የሚያሳዝንሽ ነገር አሉኝ፣ አጽሙ ሲመረመሩ ጥይቶቹ እዚህ እጃቸው ስር ነበሩ። ይሄ ወደ ጥይቶቹ እንዳለ የተገኙት እዚህ ወደ ደረታቸው ከላይና ብብት ውስጥ ነበር። ይሄ ማለት ምንድን ነው? እጃቸውን ፈተው ነበረ ሲገሏቸው። በጣም ያሳዝናል። እኔ አሁን እነ ቶማስ ሳንካራን ሳስብ በምንም ምክንያት እጅ መስጠት አንችልም። በምንም ምክንያት እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን። ችሎታውም ደግሞ አለን። ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክ ነው።
በመጽሐፉ ላይ ሌላ የተነሳው ነገር ደግሞ የዕለት ተዕለት የህይወት ምርጫ ነው። የዕለት ተዕለት ምርጫችን በህይወታችን ላይ ስላለው ተጽዕኖና አጠቃላይ እርስዎም መጨመር የሚፈልጉት ነገር ካለ አያይዘው ይንገሩኝ።
አንድ ሀገር ውስጥ እንደ አንድ ቤተሰብ ብናስበው፣ አንድ ቤተሰብ ውስጥ ችግር ሲፈጠር አሁን አንድ ቡድን ብቻ አይደለም ጥፋተኛ። ሁላችንም ላይ ጉድለት ሊኖር ይችላል፣ ደካማ ጎን ሊኖር ይችላል፣ ጥፋት ሊኖር ይችላል። እኔ ግን የራሴን ጥፋት፣ የራሴን ጉድለት፣ የራሴን ድካም ካልተቀበልኩኝ፣ የሌላው ላይ ካተኮርኩኝ መፍትሄ ሊኖር አይችልም። ስለዚህ አሁን በሀገራችን ባለው ሁኔታ የጋራ መፍትሄ ለሀገራችን የምንፈልግ ከሆነ እያንዳንዳችን ወደፊት እያንዳንዳችን ሀገራችን እኮ ብትኖርልን ብታድግልን እንደፈለግን እንደልባችን እንድንኖርባት ከፈለግን ሁላችንም የጋራ መፍትሄ መፈለግ አለብን። ያ ጋራ መፍትሄ ምን ማለት ነው? ሁሉም ሰው በሌላው ያለውን ጥፋት ብቻ መመራመር ሳይሆን በራሳችንም ያለብንን ጥፋት አንድ ላይ ያንን መፍታት መቻል አለብን።
ዶክተር የሚያሰግድ ከአሜሪካ ድምጽ ጋር ለነበረት ቆይታ አመሰግናለሁ።
አመሰግናለሁ። አድማጮቻችንንም ደግሞ በጣም አመሰግናለሁ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። ኦቲዝምና ሌሎች ተያያዥ ችግሮች ያሉባቸው ህጻናት ያለ ግንዛቤ አሁንም አናሳ መሆኑን ተከትሎ ማህበረሰቡን ግንዛቤ ለማስጨበጥ አዝቶ ወላጆች እንደዚህ አይነት እክሎች ያሉባቸውን ህጻናት ልጆች እንዴት መርዳት ይችላሉ በሚል ሐሳብ ዙሪያ ጠለቅ ያለ እውቀት የሚያስጨብጥ መጽሐፍ ለመጀመሪያ ጊዜ በቅርቡ በዚህ አመት ገበያ ላይ ይውላል። ይሄን ሁሉ በአንድ የተሰኘ መጽሐፍ የጻፈችው የአእምሮ ህክምና ባለሙያና መምህርት የሆነችው መዓዛ መንክር ስትሆን ስመኝሽ የቆየ ኦቲዝም ያለባቸውን ልጆች ለውጤት ማብቃት በሚቻልባቸው መንገዶች ዙሪያ አነጋግራታለች። ቀጥሎ ይቀርባል።
መዓዛ፣ እንግዲህ ዛሬ የተገናኘ ነው ሁሉም በአንድ የተሰኘ ኦቲዝምና ተያያዥ እክል ያለባቸው ልጆችን ለማገዝ የሚረዳ መጽሐፍ ጽፈሽ ለገበያ ወለሽ ነውና እስቲ በቅድሚያ ጣፉን ለመጻፍ መነሻ ከሆነሽ ሐሳብ እንነሳ። ስለ ኦቲዝም ኢትዮጵያ ውስጥ በማህበረሰቡ ዘንድ ያለው የውቀት ደረጃ ምን ይመስላል?
ኦቲዝምን ብቻ ሳይሆን ሌሎችም ከህፃናት ላይ የሚከሰቱ የአእምሮ ህመም አይነቶች እገዛው መጀመር ያለበት በቤት ውስጥ ነው። ግን ወላጆች ከምን መጀመር እንዳለባቸው ምን ማድረግ እንዳለባቸው ብዙ ጊዜ አያውቁምና ከዛ የተነሳ ይሄ በጣም ውጤታማ ወርቃማ የሆነ የልጆቹ ለጋ እድሜ ያልፋል። በተለይ አሁን በቅርብ ነው እንጂ 2-3 ዓመት የሆኑያቸው ህፃናት መምጣት የጀመሩት በፊት እንደውም በቃ ትልልቅ ከ9-10-11 ዓመት የሆናቸው ልጆች ናቸውና ለምን ዘገያችሁ ስትያቸው እኛ መፍትሄ እኮ ያለው ነገር አልመሰለንም የት ሄዶ ህክምና ሊያገኙ እንደሚችሉ አናውቅም እና የመሳሰሉት ነገሮች ይላሉና ስለዚህ ያ ነገር በጣም ከበፊቱም ያሳስበኝ ስለነበረ በመጻፍ ባደርገው መጠነኛ የትምህርት ደረጃ ያለው ሰው በአማርኛ ቋንቋ የሚጻፍ ስለሆነ ሊጠቀምበት ይችላል የሚለውን ነገር ማሰብ ጀመርኩ።
እነ ችግር ያለባቸው ልጆች ለማገዝ መጀመሪያ ችግሩን መለየት ያስፈልጋልና ይሄ ኦቲዝም የሚባለው በሽታ ምን አይነት ነው? ወላጆችስ እንዴት ነው ሊያቆት ሊለዩት የሚችሉት ገና በልጅነታቸው?
ኦቲዝም ያለባቸው ልጆች ከሌሎች ልጆች በባህሪ ይለያሉ። እነዛ ባህሪያቶቹ ደግሞ ምንድናቸው? ብዙ ጊዜ ከሰው ጋር ግንኙነት ለመፍጠር ማለት ጓደኝነት ማህበራዊ ትስስር ለመፍጠር ይቸገራሉ። አይን ለአይን ምልከታ ማድረግ ይቸገራሉ። ሐሳባቸውን በንግግርም ሆነ በመልእክት መግለጽ ይቸገራሉ። ሌላው ደግሞ ብዙ ያልተለመዱ አይነቶች ድግግሞሽ ያላቸው ባህሪያት፣ ፍላጎቶች፣ ድርጊቶችን ማድረግ ይወዳሉና በአብዛኛውን ጊዜ በእነዚህ በሁለቱ ባህሪያቶቻቸው ከሌሎች ልጆች ወይም ሌሎች አይነት እክል ካለባቸው ይለያሉ። እና ኢትዮጵያ ውስጥ ያው የዚህ የኦቲዝም ብቻ ሳይሆን አጠቃላይ ከአይምሮ ጋር ተያያዥ የሆኑ እክል ስላሉባቸው ልጆች ያለው ግንዛቤ በጣም አናሳ ነው።
እንግዲህ አሁን ባልሹ መሰረት ችግሩ ከተለየ በኋላ አንቺ ጻፍሹ ሁሉም በአንድ የተሰኘው መጽሐፍ ኦቲዝም ያለባቸው ህጻናት ከቤት ውስጥ ጀምሮ መርዳት የሚያስችል መረጃ ይሰጣልና እስኪ ዋና ዋና ምትያቸው ኦቲዝም ያለባቸው ልጆች ሊረዱበት የሚችሉበት መንገድ ምንድነው?
ዋና ዋናዎቹ እንግዲህ ምንድናቸው? የመጀመሪያው ብዙ ኦቲዝም ያለባቸው ልጆች ሐሳብን በንግግር መግለጽም ሆነ ሌሎች የሚያስተላልፉዋቸውን መልእክቶች መረዳት ይቸገራሉ። አንዱ ትልቁ ወላጆችን በተለይ በዋነኝነት የሚያሳስበው የተግባቦትና የንግግር መዘግየትና ይሄኛው እክል ነው። ስለዚህ መጽሐፌ ውስጥ አንዱ በትልቁ ቦታ የተሰጠው ነገር ምንድነው? የተግባቦትና የንግግር ክህሎት ወይም ስፒች ቴራፒ የምንለው ከየት ነው መጀመር ያለበት? አንድ ልጅ ደግሞ በምን አይነት መንገድስ ነው ሐሳቡን አሁን የሚገልጸው? በአብዛኛው ከማህበረሰቡ ጋር ሊያግባባው በሚችለው ምልክት ሊሆን ይችላል፣ ንግግር ሊሆን ይችላል፣ የተለያዩ ፎቶግራፎችን በመጠቀም ሐሳቡን መግለጽ ሊሆን ይችላል። እነዛን እንዴት ሊጠቀምባቸው እንደሚችል በቤት ውስጥ ወላጆች ራሳቸው ያንን የንግግር ክህሎት እንዲመጣ እንዴት ማስተማር እንዳለባቸው አንዱ እሱ ነው። ሁለተኛው ደግሞ ብዙ ጊዜ ወላጆች የሚቸገሩት ምንድነው? ልጆቻቸውን ራሱ ማወቅ ይቸገራሉ። ልጄ ይወደኛል አይወደኝም፣ አሞታል ከፍቶታል ተደስቷል የሚለውን ልጆቻቸውን ስሜት የልጆቻቸውን ጠባይ ፍላጎት በጣም መረዳት ይቸገራሉ። ስለዚህ ልጆቻቸውን እንዴት መረዳት እንዳለባቸው አንድ ልጅ የሆነ ነገር ሲያደርግ እጅ ያውለበለበ ሊሆን ይችላል፣ ግን ያ እጅ ማውለብለብ ደስታን የገለጸበት ሊሆን ይችላል፣ አሞኛል ማለት ሊሆን ይችላል፣ ወይም የሚደረገው ነገር እኔ ያልተመቸኝም ሊሆን ይችላል። ያንን ግን በቅርበት አብረሻቸው ስትሰሪ፣ በጣም ስትጠጊያቸው፣ በጣም ስታያቸው ነው ትርጉሙ የሚገባሽ። ስለዚህ ልጆቻቸውን እንዴት ነው መረዳት ያለባቸው? ሌላው ደግሞ አስቸጋሪ ባህሪያት የምንላቸው ራስንም ሌላንም የሚጎዱ ባህሪያት ተዘውትረው ይታያሉ። ኦቲዝም በኦቲዝም ጥላ ስር የሚኖሩ ልጆች ላይ እነዛንም ባህሪያት እንዴት መከላከል እንደሚቻል፣ እንዴት መቆጣጠር እንደሚቻል እነዛን ያስተምራል። በዕለት ተዕለት ህይወታቸው አስፈላጊ የምንላቸው ክህሎቶች አሉ ለህፃናት በእድሜያቸው። እነዛ ክህሎቶች ምን ምንድን ናቸው? እንዴት ማለማመድ ይቻላል የሚል ነገርም አለው። በጣም በርካታ ናቸው። ትርጉም ያለው እንደሆነ ውጤት ያመጣ እንደሆነ ደግሞ እንዲረዱበት 10 ወላጆች እውነተኛ ታሪካቸውን ያለፉበት እውነተኛ ፌስ ያደረጓቸውን ቻሌንጆች አካፍለዋል። ስለዚህ መጽሐፉ 10 ምዕራፎች አሉት፣ 10 ደግሞ እውነተኛ የወላጆች ተሞክሮች አሉ። በዚህ መልክ ነው የተዘጋጀው።
በጣም ደስ ይላል። በተለይ ደግሞ ኦቲዝምን በተመለከተ ሰዎች በግላቸው አንብበው መረጃ የሚያገኙበት በሀገር ውስጥ ቋንቋ በዚህ መልኩ የተጻፈ መጽሐፍ ብዙም ያለ አይመስለኝም እና በዚህ መልኩ መቅረቡ በጣም ትልቅ ነገር ነው። ግን ከወላጆች በተጨማሪ ለእንደዚህ አይነት ልጆች ድጋፍ የሚያደርጉ ተለያዩ ተቋማት አሉ? ለምሳሌ ትምህርት ቤቶች ለነሱም ድጋፍ የሚሰጡ መረጃዎች ይኖሩት ይሆን?
በትክክል አሁን መጽሐፉ የተዘጋጀው ወላጆችን መምህራንና ባለሙያዎች ሐኪሞች ሊሆኑ ይችላሉ፣ ሳይኮሎጂስቶች ሊሆኑ ይችላሉ፣ የልዩ ፍላጎት ትምህርት ባለሙያዎች ሊሆኑ ይችላሉ እና ከዛም በተጨማሪ ደግሞ በሳይንሱ በሳይኮሎጂም በልዩ ፍላጎት ትምህርቱም ስልጠናው ሳይኖራቸው በፍላጎት ብቻ ልዩ ድጋፍ የሚፈልጉ ህጻናትን የሚያግዙ ባለሙያዎች አሉ በተለያየ የትምህርት መስክ ተመርቀው። ስለዚህ ይሄ መጽሐፍ ስራው ምንድነው? እነዚህ ሁሉ የሚያበቃ ያሰልጣኝነት ሚናቸው ምን መምሰል አለበት ስለሆነ ለባለሙያዎችም፣ ለመምህራንም፣ ለወላጆችም፣ ለእህት ለወንድሞችም፣ ለሁሉም የሚያገለግል ነው።
መጽሐፍሽ ሁሉም አይነት የህብረተሰብ ክፍል ሊያገኝበት በሚችለው ዋጋ ነው የቀረበው። እስካሁንስ ባለው ያገኘሽው ምላሽ ወይም ተቀባይነት ምን ይመስላል?
ዋጋውን ያደረኩት 400 ብር ነው። ነገር ግን አንዳንድ አሁን በጎ ፈቃደኛ የሆኑ በስራ የሚያቆይ ሰዎች በጣም ለተቸገሩና ይህን ክፍያ መሸፈን ለማይችሉ ደግሞ ባለሙያም ሆነው አቅሙ የሌላቸው ግን አንብቤ ብጠቀምበት ለሚሉ ለማሰራጨት እየሸፈኑ ነው። እኛም ደግሞ አዲስ አበባ ውስጥ ላሉ በተለይ መንግስታዊ ያልሆኑ ድርጅቶች በላይብረሪያቸውና ለተወሰነ ለስታፋቸው መስጠት እንዲችሉ በነጻ እያሰራጨን ነው። ከአስተያየቱ ስንጀምር እንግዲህ በጣም ማለት ከምጠብቀውም ከማስበው በላይ በጣም ጥሩ ጥሩ ምላሾችን እያገኘው ነው። የመጽሐፍ መሸጫ ራሱ ያሏቸው ሰዎች አንብበውት አንዳንድ የወላጆች እንደዚህ ለእንደዚህ አይነት ልጅ የሚሆን መጽሐፍ የለም ብለው ይጠይቁን ነበረ እና በጣም እናዝን ነበረ። ይህንን ስናነበው ግን በጣም በደንብ አድርጎ አቅም የሚሰጥ ወላጆችን የሚያስታጥቅ መጽሐፍ ነው ብለው በጣም ከማስበው በላይ አስተያየት ይሰጣሉ። የትምህርት ቤት ባለቤቶች፣ መምህራንም እንደዛው በጣም ከማስበው በላይ ትልቅ ጥቅም ፋይዳ ያለው እንደሆነ ይነግሩኛል። እንደውም ሌላም ለመጻፍ እንድበረታታ በቃ እችላለሁ ማለት ነው ብዬ እንዳስብ እያደረገኝ ነው።
በዚህ በኦቲዝም እና ተያያዥ ክል ያለባቸው ልጆች ለማገዝ የሚረዳ ሁሉም በአንድ የተሰኘ መጽሐፍ ጽፈሽ ለገበያ ቀርበሻል። እንግዲህ አድማጮቻችንም መጽሐፉን ገዝተው እንዲያነቡ እንጋብዛለን። አንቺ ግን ከኛ ጋር ለነበረሽ ቆይታ በጣም እናመሰግናለን።
እኔም አመሰግናለሁ ለሰጠችሁኝ እድል። እግዚአብሔር ይስጥልኝ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ነሐሴ 9/2013 ዓ.ም መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳችሁ የምሽነው ኤረን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሰለሞን አባተ በመርሃ ግብሩ ዋና አዘጋጅነት ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት በመደበኛው መርሃ ግብር እንገናኛለን። እዚህ ላይ እንሰናበታለን። ደህና እደሩ።